ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልን አድማጮቻችን። ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከተመሰረተበት ጊዜ አንስቶ ትግሉን ሰቆቃውንና መስዋዕትነቱን የሚገልጹ የተለያዩ መጻሕፍትን ከመጻሕፍት ዓለም ፕሮግራማችን ማቅረባችን ይታወሳል። ቀደም ብለን ያልታደለው ትውልድ፣ የደርግ የእስራት ዘመን፣ ምርኮኛ፣ አንድ ትውልድ ለመምተር ቀዩ ሽብር፣ በኢትዮጵያ የአባና ስፖርት፣ የሶሻሊስቱ ጠንቋይ ጉዳይ መጻሕፍትን ማቅረባችን ይታወሳል። በዛሬ ዝግጅታችን በፋሲካ መለሰ የተደረሰውን እውነተኛ ታሪክ ከኛ ልጆች ጋር ክፍል 7 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ማክሰኞ በጎንደር ክፍለ ሀገር የደብረታቦር ከተማ አስተዳደር ለአጼ ቴዎድሮስ ለልጃቸው ለልዑል አለማየሁና ለፊታውራሪ ገብርዬ የቆመላቸውን ሐውልቶች ያስመረቀ መሆኑ ታውቋል። ከረጅም ጊዜ በኋላ ለሀገራቸው ራሳቸውን ለሰው ጀግኖች ሐውልት መሰራቱ የሚያኮራ ታሪክን ለአሁኑ ትውልድ ማስተላለፍ ተገቢ ተግባር ነው ተብሏል። የዩናይትድ ስቴትስ ምክር ቤት የውጭ ጉዳይ ኮሚቴ ውስጥ የዲሞክራቲክ ፓርቲን በመወከል ቀዳሚ አባል የሆኑት ሚስተር ኤሊየት ኤንግል ሰኞ ጥር 27 ቀን 2010 ዓ.ም ባወጡት መግለጫ የፌደራል ከፍተኛ ፍርድ ቤት በአቶ በቀለ ገርባና በሌሎች የወሰነው የስድስት ወር የእስራት ቅጣት በጣም አሳሳቢ እንደሆነ ገልጸዋል። ባለፉት 2 ዓመታት በስር የቆዩት የኦሮሞ ፌደራሊስት ኮንግረስ ዋና ጻፊ በከፍተኛ ህመም እየተሰቃዩ መሆናቸውን ጠቅሰው የቶም ላንቶስ የሰብአዊ መብት ኮሚሽን አቶ በቀለን ከሊና እስረኞች አንዱ አድርጓቸው መመደቡንም ገልጸዋል። በመግለጫቸው መደምደሚያ ላይ ሚስተር ኤንግል አሜሪካ በአቶ በቀለና በሌሎች የሰብአዊ መብት ታጋዮች ላይ የሚደርሰውን የሰብአዊ መብት ጥሰት መከላከል ግዴታዋ በመሆኑ የሰብአዊ መብት እንዲከበርና አሳታፊ የሆነ ፖለቲካ ስርዓት እንዲፈጠር የሚጠይቀውን ረቂቅ አዋጅ ማርቀቃቸውን ገልጸዋል። የወያኔው ቀንደኛ መሪ ደብረጽዮን ገብረ ሚካኤል ቀድሞ ከያዘው የቴሌኮሙኒኬሽን ሚኒስትር ቦታ ለቆ ወደ ትግራይ አስተዳዳሪነት ሲዛወር የኢትዮ ቴሌኮም ዋና ስራ አስኪያጅ የነበረው አንዱዓለም አድማሴን አንስቶ በኢሳያስ ዳኛው ለመተካት ያቀደ መሆኑ መጋለጡን ኢንዲያን ኦሽን ኒውስ ሌተር የተባለው መጽሔት ዘግቧል። ኢሳያስ ዳኛው የሜቴክ ኃላፊ በመሆን ከፍተኛ ዘረፋ እያካሄደ የሚገኘው የክንፈ ዳኛው ወንድም ሲሆን የደብረጽዮን የቅርብ ወዳጅ መሆኑም ይታወቃል። የግብጽ፣ የሱዳንና የወያኔ አገዛዝ መሪዎች አዲስ አበባ ላይ ተገናኝተው ስምምነት ካደረጉ በኋላ የሱዳን ጦር በተጠናከረ ሁኔታ የተሰማራ መሆኑን መዘገቡ ይታወቃል። ባለፈው ሳምንት መጨረሻ ላይ የኢንዲያን ኦሽን ኒውስሌተር እትም በቅርቡ ከተሰማራው የሱዳን ኃይል ጋር ወያኔ የላከችው ወታደሮች መኖራቸውን ዘግቧል። በወያኔ አገዛዝ የተላኩት ወታደሮች ቁጥራቸው ምን ያህል እንደሆነ ባይገለጽም የሰፈሩት በከሰላና በሜርዌ ከተሞች ውስጥ እንደሆነ ለማወቅ ተችሏል። ከጥቂት ሳምንታት በፊት የግብጽ ልዩ ኃይል በኤርትራና በሱዳን ወሰኖች አካባቢ ተሰማርቷል የሚል ዜና መዘገቡም አይዘነጋም። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በደቡብ ሱዳን የሚካሄደው ጦርነት ጋብ ባለማለቱ ምክንያት በጋምቤላ አካባቢ የሰፈሩትን ስደተኞች ከለላ በማድረግ በኢትዮጵያ ላይ ጥቃት እየተካሄደ መሆኑ ታውቋል። በደቡብ ሱዳን የሚኖሩ የሙርሌ ጎሳዎች ከደቡብ ሱዳን አማጽያን ላይ መሳሪያ በቀለለ ዋጋ በመግዛት በጋምቤላ የተለያዩ አካባቢዎች ጥቃት ሲያደርሱ የቆዩ መሆናቸው የሚታወቅ ቢሆንም በጥር ወር መጀመሪያ ላይ ጎላ ጂንኮ በተባሉ አካባቢ ገብተው ሁለት ሰዎች ከገደሉ በኋላ በርካታ የቀንድ ከብቶች ዘርፈው የሄዱ መሆናቸውን የዓይን እማኞች ገልጸዋል። በቅርቡም ለሁለተኛ ጊዜ ፑኜዶ በተባለችው መንደር ላይ ተመሳሳይ ጥቃት የተካሄደ መሆኑ ሲታወቅ የደረሰው ጉዳት ምን እንደሆነ ግን በዝርዝር መረጃ አልተገኘም። የኬንያ መንግስት ከዘጋቸው የቴሌቪዥን ጣቢያዎች መካከል ሁለቱ ፕሮግራማቸውን እንዲያሰራጩ የፈቀደ መሆኑ ታውቋል። ስርጭታቸውን የጀመሩ ጣቢያዎች ኔሽን ቴሌቪዥን ኒውስና ኬንያ ቴሌቪዥን ኔትወርክ የተባሉ ጣቢያዎች ሲሆን ሲትዝን ቲቪና ኢኖሩ ቲቪ የተባሉት አሁንም እንደታገዱ መሆናቸው ታውቋል። የኬንያ መንግስት የፍርድ ቤት መመሪያዎችን ወደ ጎን በማለት እነዚህ የቴሌቪዥን ጣቢያዎችን ዘግቶ ያቆየ ሲሆን ሚጉና የተባሉትን ታዋቂ የህግ ሰውና የሚስተር ኦዲንጋን አማካሪ መያዙም ታውቋል። ሚስተር ሚጉና በዛሬው ዕለት በሚስተር ራያላ ህገ ወጥ ስብሰባ ላይ በመገኘታቸው በተደራጀ ስራ ውስጥ ራሳቸውን በማስገባታቸው በካድነት ተከሰዋል። የደቡብ አፍሪካ ፕሬዝዳንት ከስልጣናቸው እንዲነሱ የተለያዩ ግፊቶች እየተደረገባቸው መሆኑ ሲታወቅ በዚህ ሳምንት ለምክር ቤቱ የሚያሰሙት አመታዊ ንግግር የተዘረዘ መሆኑ ታውቋል። ንግግሩ የተሰረዘው የደቡብ አፍሪካ የምክር ቤት አባላት ንግግሩን ሊያቋርጡ የሚችሉ ብጥብጦች ሊፈጥሩ ይችላሉ የሚል ፍራቻ በመንግስቱ ነው ተብሏል። በሚቀጥለው አመት ይደረጋል ተብሎ ሲጠበቅ የነበረውና ፕሬዝዳንቱን ስለዋናውና የሀገሪቱ ጉዳዮችና ስለታቀዱ ፖሊሲዎች ለሀገሪቱ ህዝብ ይፋ የሚያደርጉበት መድረክ በድንገት መሰረዙ የሚስተር ዙማን ደጋፊዎች አንገት ማስደፋቱ ታውቋል። የተቋሚ ድርጅት መሪዎችና አባላት በሚስተር ዙማ ላይ የነበረው እምነት ሙሉ በሙሉ የተሟጠጠ በመሆኑ ሚስተር ዙማ ለመናገርም ምንም አይነት የፖለቲካም ሆነ የሞራል የበላይነት የላቸውም ይላሉ። በምክር ቤቱ የገዢው ፓርቲ ባለስልጣኖች ጥያቄ በሚቀጥለው አመት የታቀደው ንግግር ተሰርዞ ወደ ሌላው ሳምንት እንዲተላለፍ ቢወሰንም በርግጥ መደረጉና ለመደረጉ አጠራጣሪ ነው ተብሏል። በሰሜን ምስራቅ ኮንጎ ባለፈው ሳምንት መጨረሻ ላይ በተቀሰቀሰው የጎሳ ግጭት ምክንያት ቢያንስ 24 ሰዎች የሞቱ መሆናቸው ታውቋል። ለንዱ እንደ ሄማ በተባሉ ብሔረሰቦች መካከል የተፈጠረው ግጭት ምን እንደተቀሰቀሰው ባይታወቅም ከጥቂት ወራት በፊት ቀደም ብሎ የነበረው ግጭት በአዲስ መልክ መቀስቀሱ ይነገራል። ከ1992 ዓመተ ምህረት ጀምሮ እስከ 1997 ዓመተ ምህረት ድረስ በሁለቱ ብሔረሰብ መካከል ሲካሄድ በነበረ ግጭት በብዙ ሺህ የሚቆጠር ህዝብ ማለቁና በመጨረሻም በተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ጣልቃ ገብነት መቆሙ ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
እስቲ ኳስን ለጋ እስኪ ኳስን ጠልዝ በሉ ኳስን ለጋ ይሉንታ ሳይገባን ለምንም ሳንሰጋ አጥዟት እናጥዝ የፖለቲካ ሩሩ ትጓን ሰማይ ትንካ ስካር ፈንጠዝያው ወግን ካሰላንቲያው በስሜት አፈዞ አካል እስኪያረካ እንበል ኳስ አበደች የፖለቲካ ኳስ አበደች ከነፈች ለምን እርሷ ብቻ እርሷን ተከትለን ማምቻ ጋብቻ በእድር በመንደር በቡድን እንበድ በዘር ወይ በጎሳ በጎጥ አንታገድ ምንም በቁጥሩ ቢያንስ ማንንም ማንናንስ ነፈስ ለማሳበድ ድሌራባውን ህዝብ ተስፋ እየመገቡ ገንዘብ ለማሳደድ በልጠልዝ ፍለፊት ከግሬ ኳሱ ያለ እደርሳት ይያለ አይኑን ሽቅብ ሰቅሎ ጅል ፍጥረት ይንጋጋ እንቅፋት ያንጉደው ይፈንቸር ይላጋ የዚህ ዓለም ወነት ቢሰፈር ቢጠና ትግል በመላስ ነው ድል በሰበር ዜና መትረየስ አቆመን ጠምደን ምንታ ምንታ ሰመን ሳንተኩስ ደቡብን ምንታ አገር ያሻታል ሰው ካፉ ማር የሚያፈልቅ ያለንጨት አንደዶ ያለጭስ ሚጋግር የምላስ ጁዶ ሊቅ በጁ ጥላስ ሳይጥል ሜዳሊያ የሚያጠልቅ በልቀን ለዘቋፊቱን ተዋቸው እነዚያን 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 ካለፈ ታሪክ ጋር የተሞሸሩትን ትላንትን ለረሳ ነገ የለም የሚሉትን የኛ እውነት ሌላ ነው የነሱም ነው ሌላ መንገዳቸው ልዩ የከሸፈ መላ አገር ሲሉ ጦቢያን የከሰሩባትን የወደቁባትን ያላገናዘበ ዘመንና እውነትን ዘመን ራሱ አርጅቶ በጊዜ ቅያሪ ቃል ትርጉሙ ጋሽቦ መርከሱ ያልገባቸው ባዲስ ምንዛሪ በልጠልዝ ከዋፊቱን እነርሱ አገር ሲሉ በሐቅ ሀብል ታንቀው የወደቁባትን ባይደራደሩ የተገረፉላት የከሰሩባትን ስንቱን ስንቱን እድል ያሰቀውባትን ግን እኛ አገር ስንል የምንነግድበት የምንዘንጥበት የምንደንስበት ሱቅ በደረት ያዞረን የምንሸቅልበት እውነት ምን ያዋጣል ሳንቲም ካላመጣ ትግልሳ ምንድን ነው በየለቱ ማታ ቆንጆ እያስታቀፈ በድል ስካር ቆኛክ እስኮች ካላስተጣ ፍጻሜው ካልበጀገ ካስነጠቀ ህይወት ኪሳራ አይደለም ወይ ለታሪክ መሟገት ለነጻነት መሞት መደብሩ ቢቀር መደብ ካላስገኘ ሚቸረችሩበት ባፍንጫችን ይውጣ ምንድነው አንድነት በሰጡት ተዝናንቶ አሻፈረኝ ባይል ጠብያ ከረረ ያ በላይ ዘለቀ ጀግናው ስሙ ቢቀር ይሰቀል ነበር ቴዎድሮስስ ቢሆን የኮሶው ሻጫ ልጅ ታርቆ ቢሆን ኖሮ ለናፔር ሰግዶ ከእንግሊዝ ባማላጭ አልባሳቱ ከፈይ መጠጡ ውስኪ እንጂ መች ነበር ጥይት የብረት ጉርማጭ እንዲያ እየተባለ የተረጋጭ ቁጣ አድማስ ተረማምዶ ወንዝ ያካለለ አረ የህግ ያለ ላልተንጋደደ ፍርድ ፍትህና ርትዕ ዋጋው ላልተጣለ አረ ያገር ያለ ባህል እንዲጸና በእናት በአባት ካፍቶ በልጅ ላልቀለለ ጀግኖቹን ሲጣራ ክተት ባንድ ይያለ ወዲህ ያስር ነው ወዲያ ይፈታቱት ህብረት ሲባል ጥምረት ገደል ስንል ክሽፈት በቋንቋ ላንቲካ ባራዲስ ቃል ቀምር በዝቃጭ ትርጓሜ ባልሰመረ ህብር ከዘንጣይ ትቅፍ ከገንጣይ ትብብር ከህደት ሙያ ሆነ 1 2 3 4 እየተቆጠረ ፈርጅ እየፈጠረ በራሱ ብርብራ ለጠላቱ ማዕድ የሚጠበስ ዜጋ አሳያ ሰገረ ትልቁ ተነሸ ትንሹ ተለቀ አጭር ዘመንና ረጅም ሰው አጠረ ይጥፋል ኩትፋፋ ወይ አነይ ወይ እኔ ኤልዱቼ ደደቢት አልኝኞ ወያኔ ፈለገ ባርነት ስራተ ኩነኔ
መጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 7 ታዳጊ ህፃናት ኢህአፓ ታዳጊ ህፃናትን በቀበሌ ደረጃ በህቡ አድራሽቶ ነበር። ይህን አሰራር በወቅቱ በዓለም ዙሪያ የነበሩ ኮሙኒስት ፓርቲዎችና የነጻነት ተዋጊዎች ይጠቀሙበት ነበር። ምናልባትም ኢህአፓ ልምዱን ከነሱ ላይ ሳይኮርጅ አይቀርም። ካነበብኳቸው ጽሑፎች ትዝ የሚለኝ የቪየትናም ኮሙኒስት ፓርቲ የህፃናት ገድል ነበር። ልጆቹ የጠላት ጦር ያለበት አካባቢ ድረስ በመሄድ መረጃ ሰብስበው ለደፈጣ ተዋጊዎች ያቀብሉ ነበር። በሌሎች አገሮችም ወረቀት መበተንና መልእክት መላላክ የሁሉም አገሮች ታዳጊ ህፃናት ዋነኛ ድርሻ ነው። የኛም ድርጅት ቀልጣፋ የተባሉትን ታዳጊ ህፃናት በህቡ አደራጅቷል። የልጆቹ ተሳትፎ በዋነኝነት መልእክት ማድረስና የመንገድ አምፖል መስበር ነበር። ይልቅ እሱ ነገር እንዴት ነው? በዋነኝነት ለምንድን ነው አምፖል የሚሰብሩት? የመንገድ መብራት የሚሰበረው በሁለት ምክንያት ነበር። አብዮት ጠባቂዎች መንገድ ላይ የሚሄዱ ወጣቶችን ለመለየት እንዳይችሉ ወይም ደግሞ ወረቀት ለመበተን እንዲመች የመንገድ መብራት ይሰበራል። የግለሰብ ቤቶች አጥር ላይ ያሉትንም ጭምር። ልጆቹ በዚያም ፖል ሰበራ የተካኑ ነበሩ። የራሳቸውን ቤት የውጭ መብራት እንኳን ሳይቀር በላስቲክ ባላ ይሰብሩ ነበር። ጉደኛ ዘመን። ወይ እግዚአብሔር፣ ሌላስ ምን ይሰሩ ነበር? ሌላው የታዳጊ ልጆች ተልእኮ መልእክት መላላክ ነው። አባላት ራሳቸው ማድረስ የማይችሉትን መረጃ መልእክት በልጆች በኩል እንዲደርስ ያደርጋሉ። በተጨማሪም በቡሄ፣ በእንቁጣጣሽና እንደ ጥምቀት ባሉ በዓላት ጭፈራና ዘፈኖች ይሳተፋሉ። መብትና ነጻነትን የሚያቀነቅኑ ግጥሞችን ማውረድም ዋናው ስራቸው ነበር። ወንዶቹ ቡሄ ሲጨፍሩ ግጥሞቹን በተመቻቸው ሁኔታ ይቀይሩታል። ሴቶች ሕፃናትም በአዲስ ዓመት ለእንቁጣጣሽ በየቤቱ ሲዞሩ በተመሳሳይ ሁኔታ ግጥማቸውን ቀይረው ነበር የሚጨፍሩት። እንደዚህ አይነት ግጥም ሕፃናት በግላጭ ይዘምሩ ነበር እያልከኝ ነው? መንግስት ዝም ይላል? ቀበሌስ ምን ይላል? እውነት የማይመስል ነገር እኮ ነው የምትነግረኝ። እውነት አይመስልም፣ ግን እውነት ነው። እንዲያውም አንዳንድ سفر یه هفتن سم یه می تقصونه برو اصانات لن کتاتاش یه می ستوت یه بباس علم لی یه هفتر ما بمیستر یه سرانه بر ابسترکتن دمی بالو مالتنو تکر بلا کالاییهو آرماون اتلیوم اگنن که بارترین برکات تا اصان بلو وطات وی هفتنو آل بلا زیاده گفینو کریو اینیا محل سفاری یه من لونو یادگ مو دیهون گدنو کلوم سو دکتر ویم اوروپلان ابرارین دم مایهون کلوم وطات پولتیکنیا ایهونم سم ما لکنه تلکو نگر درگن یه میدگ فو وطات آدم افزاتو نو یعنی تلکو نور درگن نا اگر درجتو چل مدگ فو نبر یه دگ مونت نو یلک اندم ساری یه راسین وندم تاریک لنگاره تیدی تان نشوند منو و نزیا کوتی آمتات آسرا انت آسرا ولت دامت دمیا کبابی نبر گنات نشونو یه نبرو اند بطرتو نتن نا کسوگر یه مگوابات چلو تاو یه میگر منبر بطان فتان آمرو یه نبرو نا یه سن صوف تصدقو کبل یه میاسه نبر یان چلو تایزو سای گفابت کره کولت تنیو یه اصراد تیمتو سلساز تین آمت مرد آساسا بحالان نا که گنبوتو یه اصراد تیمتو سلساز تین آمت مرد یه میده سلام آوی سلف الکیت بحالا بنبرو یه ست تاسگاتی تنسا تیدین ملک بملاکن نا اکاوچن بمکو باس انتی ردائن آدرگیو نبر تیدی سوسته ویم آرات گیزه کفتن یاردات آدرگولدین این نیادر رگلدین تا یکیو بچه سایخون براسوم تناسشنت نبر بغزان یو کدام این ناهود تمرتویت بمائید بد گیزینو یم میردائن ولت یم مستا وسا چون ولتاوچون بچه لنگره یون دمی یه تیدیر داتا بطری اندکن کو گود او تونیان یه زیانه دست یه درجتون یه است گازی توچن نا دیروش دوکمنت توچ کازانچیس دال لمواکر ما کبل نبرا بین ورکتو چو برکات تاسل نبرو انده تلمدو که حالان نا کفیت کبت تویسر موشک الچالکم بزوگی زین دم مادرگو بفستال کتیچه کبیت ودتاو لمن اندهون سالاوکو کففینینا کمنگر تملسکو وندمه تمرتبه لمهید ایه تزگاجه نبر دنگت نیازل لینیال کت یه دفتر پوشساوس کتو تایزن ودان یه مهدو کازان چستل نبر کبیتا چن تنستن کبان بیس جربا از ایتو درست تمرتبه تشاگرن یه رای دنگ پاید جایاز اسومی مارو زیو از ایتو درست نبر تمرتبه تو بر رافلای لکبلو از سبی نبر زیاسن درس یه تمرتویت مگویه ساعتال درسم سلزی کازان چس متا تفیع درس اندیا درس اللین بماسب اینی کفیت السورا کبلو کهالا یه تکتلی کازان چس متا تفیع رای ورکتو چون لکبلو کم مالکو بزیو کسبت برکاتا یه کبلی هبیو تبکاوچ سیفیلی لبسو ایس اتا سر راتنیو چننا و تدروچ اکاو بیون مورا را چون ایو و تدروچو متتفیا منگدو چن بمولو بمزگار تی تبگو سیویلو چوننا ایتو سنوت آبیو تبگیوش دگمو منگدنیاون ایه فتشو نبر ساعتو یسران نا ایت مرتویت مگبیاسل نبر منگدو بسو تمولتوال فتشاو یا تکورو بنید می اکبابی بنبرو و تاتون دوشلائیسی هون ایمیات چو گفایالو تن هزاناتن ناسیتو چن سای فتشو یا سالفو نبر بزید انگتن یک بوادنگی چه وده تیدی زور سلات داوت اینین ودیه ودیا سامات تر منگدون تشاگرو وده متان بطاق بچا که تماریوش کرتا کلاکلو سیم ملس آیوت ما منا کاتای بمن فتنت اسفالتون تشاگرو اگتا جاون اندک ایره ایتا گررم افوری الکو ترای درسو فتشاون چرشی اندم گیسی سال گلامت بکت تا ویده کتا روی بوتا ویده کازانچی ساکت بچا امر راو ወደ ኋላ መመለስ ትኩረት ስለሚስብ አልሞከርኩትም። ከዚያስ በቃ የፍተሻው ምክንያት ምን ሊሆን እንደሚችል ያሰላሰልኩ የከተርኳትን አባላችንን ከሩቅ አየኋት። ከአስር ደቂቃ በላይ ዘግይቼባት ነበር። ተቆመችበት ትንሽ ራቅ ብላ ፍተሻ እንደነበር በፍጹም አታውቅም። አካባቢው አደገኛ ስለነበር እንደደረስኩ ከልጅቷ ጋር መገናኘት አልፈለኩም። በእንዲህ አይነት ጊዜ ደህንነቶች በብዛት ሊኖሩ ስለሚችሉና አይናቸውም ወጣት ላይ ስለሆነ ነው። ከሩቅ እንደለየችኝ ሳውቅ መንገዱን ተሻግሬ ወደፊት ተጓዝኩ። ምን እንዳሰብኩ ስለገባት ማዶ ለማዶ ሆነን ተከተለችኝ። መሃል ካዛንቺስ ውስጥ አንድ ካፌ ውስጥ ስገባ ተከትለኝ መጣችና ተገናኘን። ሁኔታውን ነገርኳት። የፍተሻው መረጃ እንዳልደረሳትና ምንም እንደማታውቅ ገልጻልኝ በሚቀጥለው ቀን ለመገናኘት ተቃጥረን ተለያየን። ያቺ ልጅ ምናልባት በቀይ ሽብር የተገደለችው ሶፊያ የምትባለው ከፍተኛ 15 ልጅ ሳትሆን አትቀርም። አንድዬ በቀኙ ያድርግሽ እህቴ። ፍተሻው ለምን ነበር? የእሱንስ ሁኔታ አልነገረህም? በነጋታው እንደሰማሁት የዛን ቀን ፍተሻ አንድ የደርግ ሰው በርካታ አባሎቻችንን በማደን የሚታወቅ ኡራኤል አካባቢ የመግደል ሙከራ ስለተደረገበት ነበር። የፍተሻው ምክንያት ተኳሾቹ ሄደውበታል የተባለውን አካባቢ በመዝጋት ለመያዝ የታለመ ነበር። ወንድሜ ቴዲ የቀበሌ ሰዎች ፍተሻ ላይ መሆናቸውን ያየው እኔ ከማየቴ በፊት ነበር። ሁኔታውን ለኔ ለማሳወቅ ያለው አማራጭ እሱ ከኋላ ስለነበር ሮጦ እኔ ጋር በመድረስ መንገር ወይም ከሩቅ ሆኖ ስሜን መጥራት ነበር። ሆኖም ሁለቱንም ማድረግ ጥርጣሬ መፍጠርና ትኩረት መሳብ መስሎ ታየው። ሳያመነታም ወረቀቱን እንደያዘ አውራ ጎዳናውን ተሻገረ። ከዚያም ከኡራኤል አቅጣጫ ከሚመጡ ተማሪዎች ጋር ተቀላቅሎ ወደ ኋላ ተመለሰ። ከዚያም ትምህርት ቤት መግባቱን ትቶ ወረቀቶቹን እቤት አስቀመጠ። ወደ ትምህርት ቤት ሲመለስ ስለረፈደበት ተቀጥቶ መግባቱን አጫወተኝ። ምስኪን ወንድሜ ስለረፈደ ሳይገረፍ አይቀርም። በተለይ የዚያን ቀን ካጋጠመኝ መብረቃዊ የፍተሻ አደጋ በኋላ የወንድሜን እርዳታ አስፈላጊነት ይበልጥ እየተረዳው መጣው። በሚገርም ሁኔታ እሱም አደገኛ ሥራ ውስጥ እንዳለው ገብቶት ነበር። ከቤት ስወጣ ላከኝ ልርዳህ በሚል ስሜት አይን አይኔን ያየኝ ነበር። ቅዳሜና እሁድ ፈገግ እያለ ሥራ የለም የማደርሰው ዕቃ የለም ይለኛል ሐሳብ ውስጥ መግባቴን ሲያውቅ። ቴዲን እንደ ልቤ ልጠቀምበት እንደምችል ባውቅም ከፍተኛ ስጋት ግን ነበረብኝ። ልጅ ስለሆነ ስህተት ሊሰራ ይችላል፣ ሊገለጥ ይችላል እያልኩ ነፍስና ስጋዬ ይላቀቅ ነበር። ስለዚህ ብዙ ጊዜ እርዳታውን ብፈልግም ራሴው እወጣው ነበር። በዚህ የተነሳም ለምሳ እቤት መምጣት ካልቻልኩ ከሰዓት በኋላ ለማገኛቸው ልጆች የምሰጠውን ዕቃ ከጧት ጀምሬ ተሸክሜ መዞር ግድ ነበር። አንድ ጊዜ አደፍርስ የምንለውን ከእንጨትና በጨርቅ የምንሰራውን የወረቀት ማባዣ ጨርቆስ አካባቢ ማድረስ ነበረብኝ። ዕቃውን ለመውሰድ በጋዜጣና በጨርቅ ስጠቀልል አይቶ ይሄ እኮ ያስነቃል አለኝ። እምነትም እንዳለው ማንም ሰው የማባዣውን ቅርጽ መለየት ይችላል። የጸጥታ ሰዎችና ደጋፊዎቹ ቀደም ብሎ እጃቸው ስለገባ ስለማባዣው ዕውቀት አላቸው። አንዱ መንገድ ላይ ቢያየኝ መጠራጠሩ አይቀርም። አስቁሞም ካላየሁ ሊለኝ ይችላል። በነገራችን ላይ ቴዲ በዚያን ጊዜ ያ ማባዣ ምን እንደሆነ አያውቅም። በተለያየ ጊዜ የተሰሩ አደፍርሶችን የማድቤት ጣሪያ ላይ እንዳልባል የቆጥረጥራጭ እንጨት አስቀምጫቸው ነበር። ምን አይነት ማባጃ ነው አልገባኝም። እኛው ራሳችንን የምንሰራው A4 size ከሚሉት ወረቀት በለጥ ያለ ጣውላና በዛው መጠን ደግሞ ሌላ ባለ አራት ማዕዘን ፍሬም ይሰራል። ሁለቱም ባንድ ላይ መከፈትና መዘጋት ስላለባቸው ባንድ ጎን በማጠፊያ እናያይዛቸዋለን። ፍሬሙ በናይለን ጨርቅ ከዳር እስከ ዳር በኮርንችት ሚስማርን መተዋለን። ከታች በታይፕ የተመታ ስቴንስል አስቀምጠን ጨርቁን በህትመት ቀለም እናርሰዋለን። ከስር ንጹህ ወረቀት አስቀምጠን ስቴንስሉን በሆነ ነገር ከላይ በኩል ስናሸው ጽሑፉ ወረቀቱ ላይ ቁልጭ ብሎ ይወጣል። ታዲያ እንዴት አድርጌ ልውሰደው አልኩት ቴዲን። ከቁርጥራሽ ኮምፕሬሰቶርና ቀጫጭን ጣውላ ጋር ቀላቅለህ በግልጽ ውሰደው አለኝ። ዳለውም ምርጥ ዘዴ ነበር፣ እውነቱን ነው። ሆኖም በእኔ ሁኔታና አለባበስ ቁርጥራሽ ጣውላ ተሸክሞ መሄድ አይን ከመሳቤም በላይ ከሰፈር ስወጣ የሚያውቁኝ ሰዎች ቢያዩኝ ግር ሊላቸው እንደሚችል ስለገመጥ እንደማልሞክረው ነገርኩት። እኔ አደርስልሃለሁ ብሎ ችክ ስላለ በሐሳቡ ተስማማው። ጥቂት ፍልጥ የፋይዚትና የእንጨት ቁርጥራጮች አምጥተን አደፍርሱን ከመሃል አርገን አሰርነው። በሰፈር የውስጥ ለውስጥ መንገድ አድርጎ እንዲመጣ ነግሬው ቀድሜው ወጣው። ያልኩት ቦታ ስጠብቀው ወዲያው መጣ። እውነትም ለማገዶ የሚሆን ቁርጥራጭ እንጨት ለእናቱ ይዞ የሚሄድ ሕፃን ልጅ ነበር የሚመስለው። በርቀት ፊትና ኋላ በመሆን ጨርቆስ ደረስ። ገበያው መሃል ተቀብየው ሸኘሁት። የሚገርም ልጅ ነው። ቴዲ ጉደኛ ልጅ ነው። ለኔም ሆነ ለይሃፓ ከፍተኛ ግልጋሎት ሰጥቷል። እኔን ያገለግለኝ የነበረው ወንድሜ ስለሆነ ብቻ ነበር። እኔን ማገዝ ከመጀመሩ በፊት ይሁን ከዚያ በኋላ አላውቅም፣ የኛ አባላት ታዳጊ ሕፃናትን ሲያደራጁ እሱንም ተካፋይ አድርገውት እንደነበር ከተፈታው በኋላ ሰማው። እስከዚያ ግን አላውቅም ነበር፣ ጠይቄውም አላውቅም፣ እሱም አልነገረኝም። ካምፖል ሰበር አልፎ ምርጥ መልእክት አድራሽ ነበር አሉ። በዚያም ተወንጅሎ ሁለት ወር ይመስለኛል ከምድረ ውሪ ጋር ቀበሌ ውስጥ ታስሮ ተፈቷል። እስር ቤት እያለ እኔ ምን ሰራ እንደነበር፣ መሳሪያ ይኑረኝ አይኑረኝ፣ እነማን እቤት እንደሚመጡና መሰል ጥያቄዎች በመለማመጥም በማስፈራራትም የቀበሌ ሰዎች ጠይቀውት እንደነበር ነግሮኛል። ሆኖም ምንም ፍንጭ ሳይሰጣቸው ሁልጊዜ የማየው መጽሐፍ ሲያነብ ነው፣ ይዞ የሚወጣውም ሆነ የሚገባው መጽሐፍ ብቻ ነው በማለት ችክ ስላለባቸው ሰልችቷቸው እንደተውት አጫውቶኛል። የቴዲ ታሪክ አያልቅም። ኢህአዴግ አዲስ አበባ ከገባ በኋላ የአንድ የተቃዋሚ ድርጅት የወጣት ክንፍ አባል ሆኖ ትግል ጀምሮ ነበር። ተው ብለው ሊሰማ ነው? ጭራሽ ሊመለምለኝ ዳርቶት ነበር። ደፋር ልጅ ለእናቱ አመጣ አስተማረች አሉ። አባል የሆነበት ድርጅት ከፈረሰ በኋላ ፖለቲካ እርግፍ አርጎ ተወ። ሰላማዊ ሰልፍ ለማድረግ ከሚፈራ ወጣት ጋር አልሰራም ሲለኝ በሳቅ ነው የሞትኩት። ለማንኛውም ከዚያ በኋላ የሰላም ኑሮ መኖር ጀመረ። የመንግስት ሰራተኛም ሆነ ትዳር ይዞ አንድ ልጅ አሁን ኬሚካል ኢንጂነር ከወለደ በኋላ በህመም ምክንያት የወጣት ዘመኑን ሳይጨርስ ከዚያ ዓለም በሞት ተለየ። የእናቴ ልጅ ቴዲ ወንድሜ፣ ባለውለታዬ፣ ነፍስን በገነት። ትንሣኤ ስለ ወንድሙ ቴዲ ተናግሮ ሲጨርስ ተመልሶ እንደለመደው ሐሳብ ውስጥ ገባ። እንባው ማቅረር ሲጀምር የዕለቱን ጨዋታ እንድናቆም ጠየቅኩት። የማለቅስ መስሎህ ነው? አይዞህ አላለቅስም አለና ከአልበሙ ውስጥ የወንድሙን የቴዲ ፎቶ አውጥቶ አሳየኝ። ቴዲ ልክ እንደናታቸው ብስል ቀይ ነው። ቀጠን ብሎ አጠር ያለ ጸጉረ ሉጫ ነው። ለብዙ ደቂቃ አተኩሬ አየሁት። በቴዲ ውስጥ የዚያን ዘመን ታዳጊ ሕፃናት ምስል ለማምጣት እየሞከርኩ እያለ ትንሣኤ ከተቀመጠበት እንደገና ተነሳ። ከመደርደሪያው ላይ ብዙ ወረቀት ካገላበጠ በኋላ አንድ ከህትመት ላይ በመቀስ የተቀደደች ትንሽ ወረቀት ሰጠኝ። ቴዲ ፖለቲካ ተቶ የመንግስት ሰራተኛ ከሆነ በኋላ የመስሪያ ቤቱ ወርሃዊ መጽሔት ላይ ያወጣተን ግጥም ነበር። አንብባታለኝ። ግጥሙን ደጋግሜ ያነበብኩት ልጁ ፖለቲካ ቢተውም የማህበረሰቡን ህጸጽ ከመጠጨት አልቦዘነም። በመስሪያ ቤት ውስጥም ሆነ በአካባቢው የሚያየው ስንኩል ሰብእና ይቀፈው እንደነበር ያሳያል። ይሁልኝ ይህን ሰው መሳይ፣ ቁም ነገር አልባ አስመሳይ፣ ቃሉን ሰባሪ የጧቱን ማታም ይከድ መሐላውን፣ ሽቅብ ወጥቶ ሸርተት ሸርተት የማይገኝ ባስቀመጡት፣ እስኪሆንለት ቀበጣጥሮ ሲሆንለት ጀርባ ዙሮ፣ ለታማኝነት ያልታደለ ሐቅን ክዶ የዋለለ ተምሳሌቱ ሰው ነኝ አለ። ግጥሙን ካነበብኩ በኋላ ትንሣኤ፣ ስለ ሌላው ወንድሜ ልንገርህና እናቆም፣ ትንሽ የሚያስቅ ነገር አለው አለኝና ስለ ሳሚ እኔም አውቀዋለሁ የሚከተለውን ጨመረልኝ። የቴዲ ታናሽ ወንድሜ ሳሚ ነው። ያኔ እድሜው 10 መሙላቱን እንኳን አጠራጠራለሁ። ቴዲ አንጀቴን ያራሰኝን ያህል ሳሚ ደግሞ ያንኑ አንጀቴን አቁስሎታል። አንድ ቀን ገና መሸትሸት ሲል እቤቴ እገባለሁ። ግቢያችን ውስጥ ወረቀት እዚህም እዚያም ተጥሏል። በጣም ገርሞኝ አንዱን ወረቀት አንስቼ ሳይ የኔው የአባ ወረቀት ነው። ራቅ ብሎም ሌላ ገኘውና አነሳው፣ የኔው ነው። የሚይዘው የምጨብጠው አጣው። ወደ ውሻ ቤቱ አካባቢ ሲሄድ በውሻው ቤት ግድግዳ ላይ ድርቤ ከገጠምኩት ጣውላ ስር በርካታ ወረቀቶች ተጎልጉለው ወጥተዋል። ግማሹን ወረቀት ውሻው መሬት ላይ ደልድሎ ተኝቶበታል። ቀሪውን አላምጦታል። ውሻው ኢህአፓ ሆነ እንዴ? እስክል ድረስ ገረመኝ። ማን ያንን እንዳደረገ መገመት አልቻልኩም። ውሻው ነው እንዳልል አፉ ጣውላዎቹ መሃል አይገባለትም። ስለታሰረም ወረቀቶቹን አርቆ መውሰድ አይችልም። ውሻው ቤት ግድግዳና ጣራ ላይ ደርቤ የሰራኋቸው የምስጢር ቦታዎችን የምከፍትባቸው ምስማሮች በውስጥ በኩል ስለሆኑ በዳበሳ ካልሆነ በቀላሉ አይታዩም አይገኙምም። ያን ወረቀት አውጥቶ የበተነብኝ ያልታወቀ በራሪ አካል ይፎ ይሆን እንዴ እስክል ድረስ ግራ ገባኝ። እገሌ ነው እንዳልል ከኔና ከእግዚአብሔር በስተቀር ማንም ያንን የሚስጥር ቦታ የሚያውቅ ሰው የለም። ቴዲም እንኳ ቢሆን አያውቀውም። ሁሉንም ትቼ ወደ ተግባር ተሰማራው። ግቢ ውስጥ የተበተኑትን ወረቀቶች አንድም ሳላስቀር ለቀምኩና አስቀመጥኩ። ሁሉንም ጨርሼ እቤት ገባው። ደህና መሻችሁ ብዬ ገና ሳልቀመጥ ሳሚ መቁለጭለጫ በዛ። ሳየው አንገቱን ያቀረቅራል። ዞር ስል ያየኛል። ፍርሃትና ድንጋጤ ፊቱ ላይ ይነበባል። ለመልእክት እንደምፈልገው አስመስዬ ወደ ውጪ ይዤው ወጣው። አንተ ነህ አይደል ስለው፣ እኔ አይደለሁም አለኝ። ልጅ ስለሆነ ነው እንጂ ሊመልስልኝ የሚገባው ምኑን በማለት ነበር። ያማለያ አመነልኝ። የሰራውን ሁሉ በዝርዝር ሲነግረኝ ራሴን ይዤ ኡ ለማለት ምንም አልቀረኝም። ነገሩ እንዲህ ነው። በመጀመሪያ ጥፋቱ የሱ ሳይሆን ሙሉ በሙሉ የኔ ነው። ከአንድ ቀን በፊት ወረቀቶቹን ካስቀመጥኩ በኋላ ሚስማሮቹን በደንብ አላያያዝኳቸውም። ስለዚህ በአንድ አቅጣጫ ወረቀቶቹ ተንጠልጥለው ነበር። ታዲያ ይዛን ዕለት ትንሹ ሳሚ ለውሻው ምግብ ለመስጠት ሲሄድ ወረቀቶቹን ተንጠልጥለው ሲያያቸው ጎትቶ ያወጣቸዋል። በአንድ ቢበቃው ጥሩ። እጁ የደረሰበትን ሁሉ ይመዛል ይመዛል ይመዛል፣ ማለቂያ የሌላቸው ወረቀቶች። በቀይ ቀለም የተጻፉትን ጥቂት ወረቀቶች ልብ ብሎ ሲመለከታቸው በየሰፈሩ ከሚበተኑት ወረቀቶች ጋር ይመሳሰላሉ። ማን እንደሚበትናቸውና ምን እንደሚሉ ባያውቅም ያያል፣ ይሰማል። ምን ያደረገ ይመስልሃል? በቀይ ቀለም የተጻፉትን ወረቀቶች ከግቢው ውጪ ሄዶ በትኖ ተመለሰ። ያውም ለአንዳንድ ሰዎች በእጃቸው ነው የሰጠው። مسرت لمت بال يسفرات اللجم ستوات نبرالو ثماني يوم كاريون ورقة دقمو قبيوست نوي بتن اللي السبو ورقة سيبتن اجيكا فنجبي ياز باللي ونو ليش سونا كيتن داقن يوم الناقر واي كرم كزيا اني يازالو تقدلالو يمجرشون وتيت ما السبو بيتشايا مال يان هلو ساسب ابدوانكو يراسي تفاق بيهونم قررفكوت ياتشين كان اسكاهون هلو التاتشن من رساوم يكرتا سامي تفاتو ياواكيوش بيهونم يان جيزي لجوتش قررفو نبار يمي قرم تولد يمي قرم زمن لجوتشن هون بلو بزي ملك ماستاتف تككل نبار تلالة تككل النبارم بتلي اهون اهون لديجوج كمي ستة وطبق عنان كبكابي عنصار لفرد كالك ستاتو يغزو في البحال يانجي زيغن باكن يغزات بنبر واغرو تشلو يهتلمده يتقل سلت سلنبر اندى ستاتا يكوترم لنگرو يزيانجي زيهسانا تحيلنيوش نبرو تاو بتراج شو ماي سموم كلوم نگري غبات شوال ما نم سايز زاد شو تمرت بيتا شو گرگدا ترق بيزاننا تقور سريدالاي ያሻቸው መንገል ላይ በጮክና በከሰል ይሃፓ ያሉት ሸከችኩ ነበር የሚውሉት ያሁን ልጆች ገና ሳይያድጉ ኢንተርኔት ውስጥ ገብተው ሊያዩት የማይገባቸውን ሲያዩ እንደሚውሉ እኛ ዘመን ልጆች ደግሞ ፖለቲከኞች ነበሩ ወንድሞቻቸውና እህቶቻቸው ሲሰደዱና ሲገደሉ ስለሚያዩ ይመስለኛል እንደ መርካቶ አካባቢ ህፃናት የሰሩትን ስራ በተሰማ አጣምንም የሚጽፈው ጠፍቶ ተረስቶ ቀረ ጉደኛ ዘመን ክፉ አብዮት ምዕራፍ 8 የሐዘን ማቅ ከሳምንት በኋላ ስንገናኝ ይሃባ ላይ ከፍተኛ ጉዳት አድርሰዋል ስለሚባሉት በአዲስ አበባ ስለተካሄዱት አሰሳዎችና የ1969 ዓመተ ምህረት የሚዲያ ሰላማዊ ሰልፎች ተየቁት ሁሉንም ክስተቶች የሐዘን ማቅ ነበር ያላቸው የጀመረው በመጀመሪያው አሰሳ ላይ ነበር እንዲስ ከተሰርኩበት ጊዜ ድረስ 3 ጊዜ አሰሳ የተካሄደ ይመስለኛል ሁለቱ ትላልቅ አሰሳዎች ነበሩ ያሰሳውን አጠቃላይ ገጽታ ልነግርህ አልችልም ተዚህም ላይ በእኛ አካባቢ የተካሄደውን ነው የመጀመሪያው አሰሳ በ1969 በመጋቢት ወር ውስጥ ነበር አሰሳው እንደሚካሄድ ከሶስት ቀን በፊት ነበር በሁለት አቅጣጫ የሰማነው አንደኛው ከበላይ አካል ሲሆን ሌላው ደግሞ ቀበሌ ውስጥ ባሉት የውስጥ አርበኞቻችን አማካይነት ነበር ወሬው እንደተሰማ እስከ ሴል ደረጃ ላሉት አባላት መልእክት ተላለፈ ሁሉም በየፊናው ዝግጅቱን አጧጧፈ ወረቀቶችና ሌሎች የድርጅቱ ንብረቶች ሊጠረጠሩና በቀላሉ ሊገኙ በማይችሉበት ቦታ እንዲደበቁ ተደረገ በተለይም መሳሪያዎች ጥይቶችና ያደፍርስ ማባጃዎች አስተማማኝ ካልሆኑ ቦታዎች ይመቻል ወደምንላቸው ያባላት ቤት ወይም ከመኖሪያ ቤት ውጭ እንዲቀበሩ አደረግን በእኛ መዋቅር ውስጥ የነበርነው አባላት እየተጣደፍንና በተቀራጠፈ ሁኔታ በእጃችን የነበሩትን ንብረቶች ቦታ ቦታ አስያዝ ያሰሳውን ዜና ከሰማን ዕለት ጀምሮ ከፍተኛ ሩጫ ላይ ነበርን አሰሳው ሊካሄድ አንድ ቀን ሲቀረው ከሰዓት በኋላ ያሰብነውን ሁሉ አጠናቀን ጨርሰን ነበር አስቸኳይ ነገር ካጋጠመ በሚል በአሰሳው ዋዜማ ምሽት የኛ ኮሚቴ አባላት ከምሽቱ 12 ሰዓት አካባቢ ይመስለኛል ተቃጠርን ከታች ያሉት በየ30 ደቂቃ ልዩነት ተቀጣጥረው እንዲጠብቁ ወስነን ነበር እንደተረጋጋነው በዋዜማው ማታ ላይ ሁለት ያልተጠበቁ ጉዳዮች አጋጠሙን አንደኛው ለአንዲት አባላችን መጠለያ እንድንፈልግላት ነበር ሁለተኛው አንተ ጋፊያችን የግሉ ሽጉጥና ጥቂት ጥይቶች ስለነበሩት መንግስት ከመያገኘው ድርጅታችን እንዲወስደው ፈልጓል። ሁለቱም ጉዳዮች በዚያው ምሽት መፍቴ ማግኘት ነበረባቸው። መጥለያ መፈለግ የኔ ስራ ነበር። ቤቶቹን የማውቀው እኔ ስለነበርኩ በርግጥ መጥለያ የሚሰጡትን ሰዎች ቀድሜ ማናገር ነበረብኝ። በዚያ ባለቀ ሰዓት አልችልም ብል ልጅቷን ለአደጋ ማጋለጥ ውጭ መፍቴ አልነበረውም። ሽጉጡን ለማስቀመጥም ኃላፊነቱ ለኔ ተሰጠ። ከሌሎች የተሻለ የማስቀመጥበት ቦታ ኖሮኝ አልነበረም። ማን ማስቀመጥ ይችላል ብለን ስንጨነቅ ኃላፊነቱን ወስጄ ጉዳዩን ባጭሩ ቋጨነው። የቀጠሬ ሰዓት እስኪደርስ ለልጅቷ ጉዳይ የሚቀርበኝ ቤት በመሄድ ማረጋገጥ ነበረብኝ። ለኛ እርዳታ ማድረግ አልችልም ብለው የማያውቁት ደጋፊ እጥዩ ተዋው ቤት ሄድኩ። ቆሻሻ ሲጥሉ ካጥር ውጭ ደፉ ላይ ያገኘዋቸው። መጀመሪያ በሚቀጥለው ቀን አሰሳ ሊኖር እንደሚችል መስማቴን ነገርኳቸው። ከዚያም ከክፍለ ሀገር የመጣች ልጅ የዘመዶቿ አድራሻ ስለጠፋት ለአንድ ቀን ያህል እሳቸው ጋር እንድትቆይ ይችሉ እንደሆን ጠየቅኳቸው። እትዬ ላይ ያየሁት በደስታ የተሞላ ፈገግታ እስከዛሬ ድረስ አረሳውም። ስላሰሳው ብዙም አልተጨነቁም። ቀድመው የሰሙም ነው የሚመስሉት። ምን ችግር አለ ታዲያ? የት አለች? ከሩቅ አቁመሃት ነው? ጥራት የት አለች? እያሉ አጣደፉኝ። ሰውን ለመርዳት ያውም በዚያ በክፉ ወቅት ያን ያህል መንሰፍሰፍ ከየት ሊመጣ እንደቻለ ገረመኝ። ሳላስፈቅዳቸው ማምጣት እንደከበደኝ ነገርኳቸው። እኔን የተቸገረ አታስጠልልም ያለህ ማን ነው? ከዚህ በፊት እንቢ ብዬ አውቃለሁ። ክፉ ሰው ነህ፣ እውነት ክፉ ሰው ነህ። ደግሞ ምን ማስፈቀድ ያስፈልግሃል? ቤት እግዚአብሔር አይደለም እንዴ? በል ቶሎ ብለህ ይዛት ና። እሺም እንቢ ብሳልላቸው ጥያቸው ከነፍኩ። በስሬ የነበሩትን አባላትን አግኝቼ አዲስ ነገር ስለሌለ ቶሎ ተለያየን። ከዚያ ሽጉጡን ይዞ ወደሚያመጣው ልጅ ጋር ሄድኩ። በካኪ ወረቀት አድርጎ ሲሰጠኝ በጣም ገዘፈብኝና ምንድነው ይሄ? አንድ ሽጉጥ አይደል እንዴ የተባለው ስለው ከሙዝና ከዳቦ ጋር ቀላቅሎ ነው ሰውየው የሰጠኝ አለኝ። አስቤው የማላውቀው ዘዴ ነበር። እውነትም በእጄ ስዳብሰው ሽጉጡና ጥይቶቹ ከካኪ ወረቀት መሃል ከላይና ከታች ደግሞ ሙዝና ዳቦ። ከልጁ ጋር ተሳስቀን ተለያየን። ቀሪው ጉዳይ ፒኮክ በር ላይ ወደማገኛት መጠለያ ፈላጊ አባላችን መረርኩ። መሽቶ ስለነበር መንገዱ ጭር ያለ ነው። ሁልጊዜ እንደማደርገው ትንሽ ራቅ ብዬ ከመንገዱ ባሻገር ቆም አልኩና አይኔን ማማተር ጀመርኩ። ወዲያው አንዲት ወጣት ልጅ ከትንሽ ታክሲ ላይ ስትወርድ ስላየው ተሻግሬ ቀረብኳት። ኮድ ሳንቀያየር እሷ እንደሆነች ገምቻለሁ። እሷ ግን ኮዱ የምታገኘው ልጅ እቃ ይይዛል ስለማይል ተጠራጥራለች። ኮዱን እየሰራው ሳታስበው ተጠጋዋትና እንደ ዘመድ በትከሻ ሰላምታ ሰጥቼ አይዞሽ እኔ ነኝ አልኳት በጆሮዋ። እዛው አጠገብ መኪና ውስጥ ቁጭ ያሉ ሰዎች ስለነበሩና በሩ አጠገብ ደግሞ ሌላ አንድ ሰው ቆሞ ስለነበር ተጠራጥሬም ጭምር ነው ያን ያልተለመደ ድርጊት የፈጸምኩት። ከጸጉሯ ጀምሮ ጭኗ ድረስ የሚሸፍን ቀጭን ነጠላ ስለለበሰችና መጠነኛ የልብስ ቦርሷ በጀርባዋ ስላንጠለጠለች ራቅ ካለ የጸበል ቦታ የከረመች የኦርቶዶክስ እምነት ተከታይ ትመስላለች። ስለምትጠለልበት ቤትና ስለትዬ ባጭሩ ገልጬ ምንም እንዳታስብ ነገርኳት። ከዚህ ውጭ ምንም አልተነጋገርንም። ዋናውን የቦሌ መንገድ ትተን የውስጥ ለውስጥ መንገድ ያዝ። ሽጉጡን ጎኔ ላይ፣ ጥይቶቹን ደግሞ ኪሴ ውስጥ ከተትኩ። ከዚያም ሙዙንና ዳቦውን አስያዝኳትና የሰፈር ሰዎች ስለሚለዩኝ እንደ ፍቅረኛሞች እጅ ለእጅ ተያይዘን ሄድ። እትዬ ቤት ስንገባ ጠረጴዛ ላይ በዳንቴል የተሸፈነ እንጀራ ትሪ ላይ ይታያል። ቤቱ በተቆላ የቡና ጭስ ታፍኗል። የከሰል ምድጃ ላይ ወጥ ይንተከተካል። እትዬ ሙዙንና ዳቦውን ሲያዩ ቀለቡን ይዞ የሚመጣ አንዲህ አይነት እንግዳ የተገኝቶ ነው ብለው ትንሽ አሳቁን። ቁጭ ብዬ ብጫወት ደስ ይለኝ ነበር። ሆኖም እምቢ አልኩ። በስላሴ ቢሉ በኔ ሞት ቢሉኝ ከቸች አልኩ። ለነገሩ በጣም እየመሸ ነበር። እናቴ ደግሞ ከተራስ ጋር ታልፋ ጭንቀት ላይ እንደምትሆን አውቃለሁ። ደናደሩ ብዬ ከመውጣቴ በፊት ያችን ከርታታ ሙሉ በሙሉ አየኋት። እሷም አተኩራ አየችኝ። እድሜዋ ከሀያ አይበልጥም። ቀላ ያለችና ቀጭን ናት። የቅንድቧ ጸጉር ብዙ ነው። ፊቷ ላይ ምንም አይታይም። ትዘን፣ ትደሰት፣ ትፍራ፣ ግር ይበላት በፍጹም አይለይም። ልጅቷን ከዚያ ቀን በኋላ አይቻት አላውቅም። ለምን ተያዘች? አልተያዘችም። የተጠለለችበት ቤት ቅርብ ቢሆንም ተመልሼ አልሄድኩም። ትመለስ ተብዬ ከበላይ እስካልተነገረኝ ድረስ እሷን የማገኝበት ምክንያት አልነበረም። ይሄ መደበኛ አሰራራችን ነው። ሁለተኛ አሰሳውም ቢሆን ሁለት ሶስት ቀን ቆይቷል። መንቀሳቀስም ቢቻል ያን ያህል መዘዋወር ጥርጣሬ ውስጥ ያስገባል። ከአሰሳው በኋላ በራሷ መንገድ ወደ ቀድሞ መጠለያዋ ሄደች። በደህና መድረሷን በመዋቅራችን በኩል ሰምቻለሁ። እህቴ የት ይሆን ያለሽው? ከዚያስ አሰሳው እንዴት አለፈ? ገና ሳይነጋ ሁሉም አካባቢ በቀበሌ አብዮት ጠባቂዎች፣ በሲቪል ታጣቂዎችና የደህንነት ሰዎች ተወረረ። የሴል አባላት ሕፃናትን እየላኩ ፈታሾች የት እንደደረሱ፣ የማንን ቤት እንደሚፈትሹ ስለሚከታተሉ እንቅስቃሴያቸውን ያውቁታል። መረጃውን በመጠቀም ካልተፈተሸ ቤት ወደ ተፈተሸ ቤት ዕቃ ያዘዋውራሉ። ይህ እንደሚሆን እኔም አውቃለሁ። ሆኖም መረጃው የሴል አባላትን ከጥርጣሬ ውጭ ስለማላውቅና በቀጥታ ግንኙነት ስለሌለኝ መረጃው አይደርሰኝም። የራሴን ዕቃዎች አስተማማኝ ቦታ ስለማስቀምጥ በግሌ ብዙ ሐሳብ የለብኝም። ረፈድ አድርጌ ወደ ሱቅ አካባቢ ብቅ አልኩ። የሰፈር ጓደኞቼ የእኛ አባላት ያልሆኑ አገኘው። ለብዙ ሰዓት ያህል እዚያው ሱቅ ደጃፍ ቁጭ ብለን ስናወራ ቆየን። አሳሾቹ እስከ ምሳ ሰዓት ድረስ ወደ እኛ አካባቢ አልመጡም ነበር። ኋላ ላይ ሲቪል የለበሱ ሰዎች ከራሳችን የቀበሌ ታጣቂዎችና ከወታደሮች ጋር መጡ። ወታደሮቹ ከውጭ ሲጠብቁ፣ ሌሎቹ በየቤቱ እየገቡ መፈተሽ ጀመሩ። የትኛው ቤት ማተኮር እንዳለባቸው የሚጠቁም አንድ ሰው አብሯቸው አለ። ሲቪል ለብሶ ራሱን ለመሸፈን ይሞክራል። አንዳንድ ቤቶችን ሳይፈትሹ አልፈው ይሄዳሉ። ለምን እንደሆነ አልገባኝም። ወደኛ ቤት አቅጣጫ ሲሄዱ ትንሽ ፍርሃት ቢጤ ገባኝ። ወደ ውሻው ቤት ሊጠጉ እንደማይችሉ አውቀዋለሁ። ቢጠጉም ኮርኒሱ፣ ግድግዳውና ወለሉ በድርብ መሰራቱ በፍጹም አይለይም። ለማንኛውም ፈታሾቹ የእኛም ቤት አስሰው ሲጨርሱ ወንድሞቼ ስለጠሩኝ እቤት ገባሁ። ምንም አደጋ አልደረሰም ማለት ነው? ከመኖሪያ ሁለትና ሶስት ቀን ወደ ዋናው መንገድ ብቅ ያለ ሰው አልነበረም። እኛ ወጣቶች ግን ከቤት ወደ ሱቅ ወይም ወደ ጎረቤት መንቀሳቀሳችን አልቀረም። ሁሉም እቤቱ በመሆን ጆሮውን ሬዲዮ ላይ ተክሎ ሁኔታውን ሲከታተል ዋለ አደረ። አብዛኛው ሰው እንደ ረፍት ቀን ነበር ያየው። በዚያ ሰሳ ትልቁ መርዶ የፓርቲያችን የፖሊት ቢሮ አባልና ጸሐፊ የዶክተር ተስፋዬ ደበሳይ መሞት ነበር። የደርግ ሬዲዮ ነው በድል ሲቃ ተይዞ መርዷችንን ያረዳን። እኔና መሰሎቼ ከዚያ በፊት ተስፋዬ ደበሳይ የሚባል ስም ሰምተን አናውቅም። ደርግ መሪያችን ማን እንደሆነ ከነገረን በኋላ ሞቱንም ጨምሮ አረዳን። በሁለተኛው ቀንም በርካታ አናርኪስቶች መያዛቸውና መገደላቸው በሬዲዮና በቴሌቪዥን ተነገረ። ብዙዎቻችን ደርግ የያፓ መሪዎችን ያስኩና ገደልኩ ማለት ልማዱ ስለነበር እውነት አይሆንም የሚል እምነት ነበረን። የእስራት ያህል እንደ ተሰማኝ አያልቅ የለም፣ አሰሳው ተጠናቀቀ። በድርቅ የተሰጠው መግለጫ ሙሉ በሙሉ በሚባል መልኩ እውነት ነበር። ዶክተር ተስፋዬ ደበሳይና በሪሁን የተባለ ሌላ ቁልፍ የድርጅታችን ሰው ሞተዋል። አምባሳደር ቲያትር ባሻገር በሚገኘው ፎቅ ላይ ለመጠረድ ሙከራ ሲያደርጉ ማንነታቸውን ቀድመው በሚያቋቸው የመይሶን አባላት ክትትል ተኩስ ተከፈተባቸው። በሪሁን እዚያው ሲገደል ዶክተር ተስፋዬ ከስድስተኛ ፎቅ ላይ ራሱን ወርውሮ ክቡር ሕይወቱን አጣ። አሰሳው ምትክ የሌላቸውን መሪዎችን ብቻ ሳይሆን ሌሎችንም በርካታ የበላይና የበታች አባላት የእስራትና የሞት ሰለባ አድርጓቸዋል። ድርጅታችን ባይነግረንም ደርግም ማንነታቸውን ሳያውቅ አራት የማዕከላዊ ኮሚቴ አባላትና የአዲስ አበባ ዩኒቨርሲቲ መምህራን የነበሩ የድርጅቱ ቁልፍ ሰዎች በዚሁ አሰሳ ተገድለዋል። በዚያው አሰሳ በደህንነት ይፈለጉ የነበሩ የሰራተኛና የመምህራን ማህበራት መሪዎችም የተወሰኑት ተይዘዋል ወይም ተገለዋል። በክፍለ ሀገርም በተመሳሳይ ሁኔታ ከፍተኛ ጉዳት ደርሷል። ዝርዝሩ ትዝ አይለኝም። በአዲስ አበባ ደረጃ በመቶ የሚቆጠሩ አባላት ታስረውና ሌሎች ደግሞ ተገለው እንደነበር የሰማው መስሎኛል። ትልቅ ጉዳት ደርሶባቸዋል ማለት ነው? በጣም እንጂ። ጉዳት የደረሰብን ግን አንመስልም። ያጤነው ሰው የለም እንጂ የኢሃፓ አቅም ከዚያ ቀን በኋላ እየወረደ ነው የሄደው። ከሁሉም በላይ የዶክተር ተስፋዬ ደበሳይ ሞት ሰቀቀን ነበር። በአካል የምናውቀው ያህል ሞቱ ቅስማችንን ሰብሮታል። ቢሆንም ህልፈቱ ታላቅ ተምሳሌትም ነበር። እሱን ማጣት ድርጅቱን ክፉኛ የጎዳውን ያህል ለጥንካሬውም ታላቅ ግብዓት ነበር። የተስፋዬ ሞት ርር ድብን ቢያደርገንም በአሟሟቱ ኮራን። የእኛ መሪዎች ሂዱ፣ ሁሩ፣ ታገሉ ሳይሆን የሚሉን ከፊታችን ሆነው ተከተሉን፣ ከአጠገባችን ሆነው በርቱ እንደሚሉን በተግባር አረጋገጥ። እናም ለአንድ ሳምንት በሐዘን ድባብ ቆይተን እንደገና ሥራ ጀመር። በእኛ መዋቅር ብዙም ባይሆን ልጆች ታስረዋል፣ ጥቂትም ሞተዋል። የመዋቅር መበጣጠስ ባያጋጥመንም በታሰሩት በሞቱትና በጠፉት ልጆች ምትክ ሌሎች ልጆች ተመደቡ። ሕይወት እንደ ቀድሞ እንድትቀጥል ግድ ነውና የተለመደውን ማን ይፈራል ሞትን እየዘመን ለሌላ መስዋዕትነት ጉዟችንን ቀጠል። ጠቅላላ ፕሮግራማችን በዚህ ተጠናቀቀ። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.